ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል በቆንጂት ብርሃን የተደረሰውን ምርኮኛ መጽሐፍ ትረካ ክፍል 14 እናሰማተን የተቀላለ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
በቅርቡ በአዋሳና በወላይታ ደርሶ በነበረው ግጭት በርካታ ሰዎች መገደላቸውና ያካል ጉዳተኛ መሆናቸው እንዲሁም ግምቱ ከፍ ያለ ንብረት መውደሙ የተዘገበ ሲሆን ሰሞኑን በማህበራዊ ሚዲያ የተሰራጩት ቪዲዮዎች ህይወታቸውን ያጡት ዜጎች በጣም አሰቃቂ በሆነ ሁኔታ እንደተገደሉ ያሳያሉ። በከተሞች ውስጥ ግጭቱ የበረደ ቢመስልም አሁንም ውጥረት ያለ መሆኑ ይታያልም ተብሏል። የወላይታ ሶዶ ዞን አስተዳዳሪዎችና ከፍተኛ ኃላፊዎች ካላፊነት በገዛ ፈቃዳቸው መውረዳቸውን ሲገልጹ የሲዳማ ዞን ኃላፊዎች ግን አሁንም በስልጣን ላይ መሆናቸው ታውቋል። በሌላ በኩል በወያኔ ካድሮች አስተባባሪነት ዘርን መሰረት ያደረገ ጥቃት አሁንም የቀጠለ ሲሆን በትናንትናው ቀን በቤኒሻንጉል ጉሙዝ አካባቢ በማንዱራ ወረዳ 3 የአማራ ተወላጆች የተገደሉ መሆናቸውን ምንጮች ገልጸዋል። የአብይ አህመድ አስተዳደር ጽፈት ቤት ሹም ፍጹም አረጋ በቅርቡ በትዊተር ባስተላለፈው መልእክት ቀደም ብሎ ታፍኖ የነበሩ 264 ድረገጾችና ብሎጎች በአሁኑ ወቅት የተለቀቁ መሆናቸውን ገልጸዋል። አንዳንድ ለፕሮፓጋንዳ የሚያመቹ ድረገጾችና ሚዲያ ተቋሞች የተከፈቱ መሆናቸው ቢታወቅም ይህ ዜና እስከቀረበበት ድረስ የኢሃፓና ከኢሃፓ ጋር የተያዙ ድረገጾች APRP.com፣ ፍኖተ.org እና ሌሎች አሁንም እንደታፈኑ መሆናቸው ተረጋግጧል። በዳውድ ኢፍሳ የሚመራ ኦነግ ወደ አገር ገብቶ በሰላማዊ መንገድ ለመታገል መግለጫ ማውጣቱን መጥቀሳችን ይታወቃል። መግለጫውን ተከትሎ የድርጅቱ መሪ ስለ ጉዳዩ ለዜና ምንጮች በሰጠው ማብራሪያ ወደ አገር ውስጥ የሚገባው የተወሰነ ቅድመ ሁኔታዎች ከተሟሉ ብቻ ነው ብሏል። መሪው በማብራሪያው እንደገለጸው ድርጅቱ ወደ አገር ውስጥ የሚገባው የሽግግር መንግስት ከተመሰረተ፣ የጸጥታው ተቋም መሻሻል ከተደረገበትና ሌሎች መሰረታዊ ለውጦች ከተደረጉ በኋላ ነው ብሏል። በሻቢያና በወያኔ መካከል እየተደረገ ያለው መቀራረብም የሚያሳስበው መሆኑን አብራርቷል። የተባበሩት መንግስታት የእርዳታ ማስተባበሪያ ተቋም በቅርቡ ባወጣው ዘገባ በኦሮሚያና በሶማሊያ ወሰኖች አካባቢ የተፈናቀሉት ዜጎች ቁጥር 1,100,000 መጠጋቱን አስታውቋል። ይህ አሃዝ ከ2004 ዓመተ ምህረት ጀምሮ የተፈናቀሉትን የሚያጠቃልል ቢሆንም አብዛኞቹ ከመስከረም 2010 ጀምሮ የተፈናቀሉ መሆናቸውን ገልጿል። በርካታ ተፈናቃዮች ከኦሮሞና ከሶማሊያ አካባቢዎች በ601 መጠለያ ጣቢያዎች እርዳታ እየተደረገላቸው ሲሆን ከተለያዩ ቦታዎች የመጡ ተፈናቃዮች በተለያዩ ተዘዋዋሪ መጠለያዎች ውስጥ እንደተቀመጡ ዘገባው ገልጿል። በግንቦት 2010 ዓመተ ምህረት ሞያሌ ውስጥ በቦራንና በጊሬ ብሔረሰቦች መካከል በተነሳው ግጭት 93,807 ግለሰቦች የተፈናቀሉ መሆናቸው ተነግሯል። ከተፈናቀሉት መካከል 3,702 የሚሆኑ ህፃናት መሆናቸውም ታውቋል። በየመጠለያ ጣቢያው በአጠቃላይ የምግብ እጥረት፣ የመጠለያ ችግር፣ የጤንነት የመጸዳጃ አገልግሎት አለመሟላት እንዲሁም የአልሚ ምግቦች እጥረት ይታያል። ሞያሌ አካባቢ ያለው የጸጥታ ችግርም እርዳታውን ለተጠቃሚዎች ለማድረግ እንቅፋት ሆኗልም ተብሏል። ከላይ ከተጠቀሰው ሌላ በጉጂና በጌዲዮ ብሔረሰቦች መካከል ከሚያዝያ ወር ጀምሮ በሚካሄድ ግጭት ከ700,000 ሰዎች በላይ መፈናቀላቸው ተገልጿል። ባለፈው ቅዳሜ በሞዛምቢክ በደረሰ የመኪና ግጭት 12 ኢትዮጵያውያን ስደተኞች የሞት አደጋ ያጋጠማቸው መሆኑን ዘ ኢስት አፍሪካን የተባለው የኬንያ ጋዜጣ በሐሙስ ሰኔ 14 ቀን ባወጣው እትሙ ዘግቧል። አደጋው የደረሰው ባለፈው ሳምንት ቅዳሜ ቴት በሚባለው የሞዛምቢክ ክፍለ ሀገር ሲሆን ስደተኞችን የጫነ አንድ የትንባው ማመላለሻ የጭነት መኪና በመገልበጡ መሆኑም ታውቋል። ኢትዮጵያውያን ስደተኞች ወደ ደቡብ አፍሪካ በመጓዝ ላይ እንደነበሩ በተጨማሪ የደረሰው ዜና ይገልጻል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ፍቅر ለብቻ
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
በቆንጂት ብርሃን 2002 ዓመተ ምህረት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ክፍል 14 የፍሬዎት እናት እንደተለመደው በጠዋት ተነስተዋል። በእንባ ብዛት የሞጨሞጩት አይኖቻቸው ጠዋት ሲነሱ አልገለጥም ብለው ቢያስቸግሯቸውም ሐኪም ቤት ሄደው ለመታከም ጊዜውም ሆነ ሞራሉ አልነበራቸውም። ለብ ባለ ውሃና በሳሙና ታጥበው በነጠላቸው አደራረቁና ወደ ለቱ ስራቸው ገቡ። ለፍሬና ለቃልአብ እስር ቤት የሚወስዱትን ስንቅ ለሮቤል የሚቋጥሩትን ምሳና ቁርሱን ማዘጋጀቱ የየለቱ ስራቸው ነው። ሁለት ምድጃ ጥደው ተፍ ተፍ ይላሉ የፍሬዎት እናት። የሆነው ሁሉ ሁልጊዜም እንደገረማቸው ናቸው። ስራቸውን እየሰሩ አምሯቸው የማይሄድበት ቦታ የለውም። የድሮውንና ዛሬ እየሆነ ያለውን ያስቡና ምርር ይላቸዋል። እንባቸው ሳያዙት መውረድ ይጀምራል። ለቅሶ ጓደኛቸው ሆኗል። እስኪ በዚሁ በቃሽ በለኝ ይላሉ ደግሞ የባሰ እንዳይመጣባቸው እየሰጉ። ቀላብ እስር ቤት ሲገባ ብዙ የሰፈሩ ወጣቶችም የታሰሩበት ሰሞን ስለነበር የጋራ ጉዳይ ሆኖ ነበር። ፍሬወት መታሰሯን ሲሰሙ ግን የሆኑትን ነገር ሲያስቡት ይደንቃቸዋል። ፍሬወት መደወሏን ባቋረጠችባቸው ቀናት ሌሊትና ቀን አንብተዋል። ምን ነው አምላኬ ልጆች ባሰጠኝ ምን ነበረበት? እኔንስ ለምን እስካሁን አቆየኸኝ? በሌላ ብትቀጣይ ምን አለበት? እያሉ ፈጣሪያቸውን ጨቅጭቀውታል። እመንም ውስጥ ሆን ብቻ እዚህ ነች የሚል ወሬ የሰማው እንደሆነ ብለው ለየታቦታቱ ሁሉ የስለት ማዕድ ደርድረዋል። ታዲያ ያን ቀን የበላዩን እናት መጥተው ስርጉት ፍሬወት ተገኘች አሉ ብለው ገና ሳይጨርሱ የፍሬወት እናት እልልታቸውን ቅልጥ አደረጉት። የበላዩን እናት ግራ ገባቸው። አረ እባክሽን ስርጉት እስር ቤት እኮ ነው ያለችው አሏቸው በግድ እያስቀመጧቸው። በመጠኑ ተረጋግተው ራሳቸውን ሲያውቁ ድርጊታቸው ለራሳቸውም ገረማቸው። ምን አባቴ ላድርግ የበላይ እናት አይፍረዱብኝ አሏቸው። መቼም እንደሚሚ የደረሰችበት ሳይታወቅ ከምትቀር ይሻለኛል አሉ የፍሬወት እናት ስለታቸውን ሁሉ እያሰቡ። የታሰረችበትን በጥየቃ አግኝተው እየተመላለሱ ቢጠይቋትም ፍሬወትን በአካል አይተዋት አያውቁም። ቢሆንም በምትልካቸው መልእክቶች በትክክል እሷም ሆኗን አረጋግጠዋል። ቃልአብ መታሰሩንም ነግረዋታል። አይዞሽ ብላ ትልክባቸዋለች ሁልጊዜም። ዛሬም የሁሉንም ምግብ በየሳህናቸው ከተቱና ለመሄድ ተዘጋጁ። ሮቤል ግን እስካሁን አልተነሳም። ትምህርት ቤት መሄጃ ሰዓት መድረሱን ሲመለከቱ ሊቀሰቅሱት ወደ ውስጥ ገቡ። ሮቤል በጣም ዝምተኛና ምንም ነገር የማያስደስተው ልጅ ሆኖባቸዋል። ቤታቸው ጭር ሲልበት ሬዲዮና ቴሌቪዥኑን አንድ ላይ ከፍቶ እሱ ግን ጥቅልል ብሎ ይተኛል። እንቅልፍ እንደማይወስደው ያውቃሉ። ግን ምን ይበሉት? ያሳዝናቸዋል። ከወንድሙና ከእህቶቹ ጋር የነበረው ጨዋታና ሳቅ ሁሉ ጠፍቶ ብቻውን ሲቀር እንዲህ ቢሆን ምን ይፈረድበታል? ሮቤልን አልጋው ላይ እንደተቀመጠ አገኙት። ተነስ እንጂ ሮቤል ሰዓት ደርሷል እኮ አሉት እበሩ ላይ ቆም ብለው። እባክሽን ዛሬ ልቀርማ አላቸው። ይህማ አይሆንም ሮቢ፣ ለምንድን ነው የምትቀረው አሉት። እየቀፈፈው ተነሳና ሊተጣጠብ ወደ ደጅ ወጣ። እሳቸውም ቁርሱን ሊያቀራርቡለት ወደ ጓዳ ገቡ። ሮቤል እንደ ነገሩ ቁርሱን ቀማምሶ ሲሄድ እሳቸውም የቃልአብንና የፍሬወትን ስንቅ ይዘው ወጡ። ሁሌም በመጀመሪያ የቃልአብን ያደርሱና ከዚያ ደግሞ ወደ ፍሬወት ይሄዳሉ። በየዕለቱ ሳይሄዱ በፍጹም አይቀሩም፣ የባሰ ችግር ካልገጠማቸው በስተቀር። ያሉበትንም አይቶ መመለስ ተስፋ ነው ብዬ እኮ ነው የበላይናት ይላሉ ሁል ጊዜ። ቃልአብ የታሰረበት ቅርብ ነው። የሄዱ ሳይመስላቸው ደረሱና ምግቡን ሰጥተው ዕቃ ለመጠበቅ ቆሙ። ዕቃ ሳይመለስላቸው ብዙ በመቆየቱ ግራ ገብቷቸው ሳህኑን የሰጧትን ልጅ ጠብቀው ምን ነው ልጄ ሳህኑን አላመጣሽልኝም አሏት። ፊት ለፊት ልታያቸው አልደፈረችም። ፊቷን አዙራ ተመልሳ ወደ ውስጥ ገባች። ልባቸው ገነገነ። አንደኛውን የአብዮት ጥበቃ ሊጠይቁት ጠጋ ሲሉ ሌላኛው ከወደ ውስጥ ብቅ አለ። ምግብ ያመጡበትን ዕቃና የቃልአብን ልብሶች ይዟል። ፈጠን ብለው ተቀበሉት። ሳህኑ ምግብ አለው። አፋቸው ደረቀባቸው። ምን ነው ምግቡ ብለው ሳይጨርሱት በቃ በቃ እሱ የለም አላቸው። ከዚያ በኋላ ምን እንደሆነ በፍጹም አያውቁም። راساچون ساتو بزيا هونيتا يقيوت لقنات يهون لورات استاوسوم راساچون باوقوبت كان جن هوسبيتال الغالاي نبرو امانويل هوسبيتال يبلايون انات الناروبيل كالغاچو اتغب كرمت بلاو አዩአቸው የት ነው ያለነው ምንድን ነው የሆንኩት እያሉ ገና መጠየቅ ሲጀምሩ ሮቤል ተነስቶ ተጠመጠመባቸው ተላቀሱ የበላይሁን እናት ሊያጽናኗቸው አልቻሉም አብራዋቸው አለቀሱ እሳቸውስ ቢሆን ያው አይደሉ በላይሁን አለ ከመባሉ በስተቀር ደርግ ጽፈት ቤት ከተወሰደ ወዲህ አንድ ቀን እንኳን አይተውት አያቆም የበላዩን አባት በሚያቋቸው ሰዎች አማካይነት መኖሩን ይሰማሉ እናም የበላዩን እናት ሁሌም በቋፍ ናቸው ለማልቀስ ሰበብ ብቻ ነው የሚፈልጉት ቃላብ ደግሞ ባይወልዱትም ልጃቸው ነው ለማልቀስ ሌላም ሰበብ አይፈልጉም እየየ ብለው ሲያለቅሱ ነርሶቹ ከክፍሉ እንዲወጡ አደረጓቸው የፍሬህይወት እናት ከጥቂት ቀናት በኋላ ከሆስፒታል ሲወጡ እማ ከእንግዲህ አታለቅሽም አይደል አላቸው ሮቤል እሺ አሉት እንባቸው እየፈሰሰ ሮቤል ያጽናናቸው ባለመቻሉ አብሯቸው ተንሰቀሰቀ ለቅሶውን ማቆምም አልቻለም እንማማል አሉት ራሱን እያሻሹ አው አላቸው ከመቀጽበት ለቅሶውን ትቶ በቃ አሁን ፍሬ ብቻ ናት የቀረችን እሷ እንድትፈታ ብቻ እንጸልያለን አሉት ከዛ ወዲህ ሌሊቱን ተገን ካላደረጉ ወይንም ሮቤል በሌለበት ሰዓት ካልሆነ በፍጹም አያለቅሱም ፍሬህይወት የነቃችው አመሻሽ ላይ ነው በረንዳው ላይ እንደ ተጣለች ነበረች በጭኖቿ መሃል እርጥበት ይስማታል ለመገላበጥ ስትሞክር ልብሷ ቀዘቀዛት ከተጋደመችበት ለመነሳት ብትሞክርም አልሆነላትም የሆነውን ከመገመት በስተቀር ማየት አልቻለችም ቀስ በቀስ የሆነው ሁሉ ትዝ አላት በላይሁን ከመጣ በኋላ ለሁለተኛ ጊዜ መጣባቷ ነበር መንክር ነው ያስጠራት ገና ወደ ምርመራ ክፍል ስትገባ ዘውዱን አታውቂውም አላት የቱን ዘውዱን አለችው በደከመ ድምጽ ከትናንት ወዲያ እናንተ ግቢ መጥቶ የነበረውን ሰው አላየሽው አላት በቁጣ አይቼዋለሁ አለችው በተሰበረ አንደበት እና አታውቂውም አለና አንባረቀባት አላውቀውም አለች ፍርጥም እንዳለች ትቢቷ የማይበርድላት ፍጥረት እኮ ነች በእናትህ አስገባልኝ አለና ከተቀመጠበት ተነሳ ምን እንደምትለው ጥቂት አሰብ አደረገችና በፍጹም አልለማመጠውም የፈለገውን ያድርግ አለች ለራሷ እንደተለመደው አስገብተው ስቃይዋን አሳዩአት ድጋሚ ራሷን እስከምትስት ድረስ ከስንት ሰዓታት በኋላ እንደነቃች አታስታውስም የተለየ ስሜት አላት በጭኖቿ መሃል የሚሰማት ቅዝቃዜ አሁንም እንዳስጨነቃት ነው ከማሰቃያው ክፍል ውስጥ ድምጽ ይሰማል የራሷን ስሜት ተወት አድርጋ አዳመጠች በላይሁን እዛ እንደነበር ትዝ አላት ድምጹን ለመለየት ሞከረች የሱ አይደለም ጥቂት ቆይቶ የስቃይ ድምጹ ጠፋ አለንጋው እግር ላይ ሲያርፍ የሚያሰማው ድምጽና የግራፊዎቹ ጫጫታና ሳቅ ብቻ ይሰማል ላፍታ ያህል ደግሞ ሙሉ ጸጥታ ሰፈነ ክፍሉ ውስጥ ሰው የሌለ እስኪመስል ድረስ የለም ምንም ትንፋሽ የለውም የሚል የድንጋጤ ድምጽ ሰማች እንደገና ጸጥታ ሆነ አውርዱና ወደዛ አድርጉት አለቀየው ከጥቂት ደቂቃዎች በኋላ ወዲያውኑ የበሩ ቁልፍ ተከፈተ ሲወጡ እዛው እንደ ተጋደመች አገኟት ይችን ውሰዱና ወደ ክፍሉ አስገቧት አለና አዘዘ አለቀየው ዲነኳት ተጠይፈዋታል። እንደምንም ክንድና ክንዷን አንጠልጥለው ወስደው የሴቶች በረንዳ ላይ አጋደሟት። ሴቶቹ ስረኞች በሙሉ በድርጋቴ በዙሪያዋ ተሰበሰቡ። ወደ መኝታዋ እንዲወስዷት ነገረቻቸው። መጸዳዳትና ልብሷም መቀየር ስለነበረባት እንደምንም ተጋግዘው ወደ መጸዳጃ ቤት ወሰዱና አጣጥበውና ሊደረግ የሚገባውን ሁሉ አድርገው መኝታዋ ላይ አጋደሟት። እስር ቤት ከገባች ለመጀመሪያ ጊዜ አለቀሰች። በግንባሯ ፍራሹ ላይ ተደፍታ ተንሰቀሰቀች። በለቅሷ ውስጥ ከድብደባው በኋላ ከገባችበት ሰመመን ስትወጣ የሰማችው የስቃይ ድምፅና የበላይውን ሁኔታ ይመላለስባታል። በእናቱ በኩል የላከላትን ማስታወሻ አሰበችው። አፈቅርሃለሁ ልለው ብችል ምን ነበረበት አለች ለራሷ። ቀና ለማለት አልቻለችም። ሁሉ ነገር አስጠላት። ደምና እንባ ተቀላቅለው ፍራሹ ላይ የተነጠፈውን አንሶላ አበላሽተውታል። ያን ዕለት አብዛኛዎቹ እስረኞች አብረዋት አለቀሱ። በሚቀጥለው ቀን አንድ እስረኛ በግርፍ ላይ መሞቱ ተሰማ። ያ ትናንትና ፍሬህይወት በረንዳ ላይ ተጠላ ይገረፍ የነበረው ልጅ ነው። እናቱ ጠዋት ምግብ ይዘውለት ሲመጡ ልብሶቹ ተመለሱላቸው። በላይ ሁነን በምን አለውልህ ልትለው እንደምትችል ስታውጠነጥን አረፈደችና ከምግብ አመላላሾቹ አንደኛዋን አስጠራቻት። ዝኑ ነበረች የመጣችው። 10 ብር አወጣችና እባክሽን ወተት አስገዥና ለበላይሁን ስጭልኝ አለቻት። በላይሁን ማን እንደሆነ ሁሉም አውቀዋል። ባለማቅማማት ተቀብላት ሄደች። ዝኑ እንደወጣች ድንቅነሽ መጣችና ዛሬ ቆንጆ ምግብ መጥቷል፣ ለምን አንልክለትም አለቻት። ምግቡ እዚህስ ያስፈልግ የለ አለች ፍሬ። በጣም ብዙ ምግብ ነው ያለን፣ አያስፈልገንም አለችና ምግብ አመላላሾቹን ልትጠራ ወጣች። ቅድስትና ዝኑ በሩ ላይ ተገናኙ። በጣም አመሰግናለሁ ብሏል በላይሁን አለቻት። በእናትሽ ዝኑ ይህንንም ይዘሽለት ሂጂ አለቻት ድንቅነሽ። ዝኑ ምግቡን በፍጥነት ተቀብላት ለበላይሁን ይዛለት ሄደች። ከዛ ቀን በኋላ ለበላይሁን ከሴቶች ቤት ምግብ እየተመረጠ ይሄድለት ጀመር። የበላዩን እናት ከእናቷ ጋር አብረው ተመላልሰው መምጣታቸውን ትሰማለች። እናቷ ሊያዩዋት ባለመቻላቸው በጣም እየተጨነቁ መሆናቸውንም ምግብ አመላላሾቹ ይነግሯታል። ግን ምን ታድርግ፣ መነሳትና መቆም አልቻለችም። እግሯ መቆም ቢችል ኖሮ ሴቶች ክፍል የብረት በር ላይ ቆማ ቢያንስ እጇን ልታውለበልብላቸው ትችል ነበር። አንድ ቀን ግን ከገራፊዎቿ አንዷ የሆነች ሴት የፍሬ እናት አልሄድም ብለው ሲያለቅሱ አይታቸው በሚቀጥለው ቀን ልታሳያቸው ቃል እንደገባችላቸው ሰማች። መቆም ስለማትችል እንዴት አድርጋ ልታሳያት እንደምትችል ስታውጠነጥን ዋለች። ሴትየዋ ወደ ማታ ላይ መጣችና ፍሬህይወትን አናገረቻት። አንቺ ይሄ እልህ በተደጋጋሚ ያስመታሻል አይደል አለቻት። ምንም አልመለሰችላትም። ይጎዳሻል እንጂ እንደማይጠቅምሽ ወቂ አለች ደግማ። ምንም ላለመናገር ራሷን አሳመነችና ዝምታን መረጠች። ፍሬህይወት ነገ ሆስፒታል ትወሰጃለሽ፣ ስትወጪ እናትሽ ውጪ እንዲጠብቁን ስለነገርኳቸው ደህና መሆንሽን እንዲያውቁ ፈካ ብለሽ ታናግሪያቸዋለሽ አለቻት። እሽታዋን ባንገቷ ገለጸችላት። ይቺ ትቢትሽ እኮ ገና አልበረደችም አለቻትና ወጣች። በሚቀጥለው ቀን እንደተባለው ፍሬ በመኪና ውስጥ እናቷ ደግሞ መሬት ሆነው በደንብ አዩዋት አናገረቻቸው። እናቷ በጣም ተጎሳቁለዋል። የተሰማትን ሐዘን እንዳያዩባት ግን የቻለችውን ሁሉ አደረገች። ቃላብና ትንሽ እህቷ እዚያው ከፍተኛ መታሰራቸውን ነገሯት። እፎይ አለች። ከጥቂት ቀናት በኋላ ምግብ አመላላሾቹ ለበላይሁን የተላከውን ምግብ መለሱትና ደርግ ጽሕፈት ቤት ተመልሶ መወሰዱን ነገሯት። ከሰሞኑ ደግሞ መገደሉን ሰማች። የተሰማትን ሐዘን በቃላት መግለጽ እስከሚከብዳት ድረስ ነበር የሆነባት። ብቻ መንፈሷ እንክትክት ታለባት። ራሷን ጠላችው። በሕይወት መቆየቷን እንደ ወንጀል ቆጠረችው። ለሁለተኛ ጊዜ አለቀሰች። ለዚያውም ምርር ያለ ለቅሶ። የበላይ ሆነን እናት ባይነ ህሊናዋ እያየቻቸው ካንጀቷ አነባች። አብሮ አደግነታቸውንና ወንድምነቱን እያሰበች አለቀሰች። በላይሁን በመጨረሻው ደቂቃ የገለጸውን ፍቅሩን እያስታወሰች አለቀሰች። ማልቀስ ግን የውስጥን መቃጠል ከማውጣቱ ባሻገር ምን ዋጋ አለው? ቢሆንም ትዝ ባላት ቁጥር አለቀሰች። ከሰሞኑ ምግብ ከሚያመላልሱት ልጆች አንዷ የሆነ ወረቀት ሰጠቻት። አነበበችው። ስለተከሰተው ሁሉ በጣም አዝኛለሁ። ብዙዎች ተሰውተዋልና ከነርሱ ለይተሽ እንደማታዩ እገምታለሁ። ከባድ መሆኑን ባውቅም ጥንካሬሽ የበለጠ እንደሚሆን ግን አምናለሁ። አይዞሽ ይላል መልእክቱ። መልእክቱ ከማን ሊሆን እንደሚችል ገመተች። ሌላ የምታቀው ሰው ስለሌለ ከዳኙና ከዚያ መኪናው ላይ ካየችው ልጅ ሊያልፍ እንደማይችል አሰበች። ግን ማን ያውቃል? እዚያ መጋዘን ውስጥ እሷንና በላይሁንን በቅርብ የሚያውቅ ቢኖርስ? እናም ማን መልእክቱን እንደላከላት ለማወቅ መጠየቅ ነበረባት። እናም ያመጣችላትን ልጅ ጠየቀች። የሰጠኝማ ፈቃደ ነው አለቻት ምግብ አመላላሿ። ፈቃደን አላወቀችውም። ምልክት እንድትነግራት እንደገና አስቸገረቻትና የነገረቻት ምልክት ያመለከታት ያንን መኪናው ላይ ከዳኙ ጋር ያየችውን ልጅ ነበር። በጣም አመሰግናለሁ በይልኝ አለቻት። ቀስ በቀስ የእግሯ ቁስል ጠገብ እያለ ሄደ። ያለ ድጋፍ ለብቻዋ መንቀሳቀስ ቻለች። ሕይወት እንዴት ይገርማል! እንደገና መኖሯን እየወደደችው በሕይወት የመቆየት ፍላጎት በውስጧ ሲለመልም ተሰማት። ገረማትም። ያ የብረት በርም በተደጋጋሚ መከፈቱ ቀነሰ። የሚያውቁት ሰው ለመፈለግና ለመጠቆም የሚመጡ እስረኞች ቁጥርም ተመናመነ። መሳቅ፣ መጫወት ተጀመረ። እንደ ሌሎቹ እስረኞች ሁሉ ጠዋትና ማታ በሰልፍ ወደ መጸዳጃ ቤት መሄድ ጀመረች። ፍሬ ሴቶች ግቢ ያለውን መጸዳጃ መራመድ የማይችሉ እስረኞች ብቻ ይጠቀሙበታል። ቀሪዎቹ ግን በቀን ሁለት ጊዜ ከግቢ ውጭ ወዳለው መጸዳጃ ቤት ይሄዳሉ። መጸዳጃ ቤቱ ያለው ወንዶቹ እስረኞች ከታጎሩበት ትልቅ መጋዘን አጠገብ ነው። በዚያ መጸዳጃ ውስጥ ሁለት እስረኞች በቀበቶቻቸው ተሰቅለው በመሞታቸው ምክንያት ማንም ሰው ገብቶ በሩን መዝጋት አይፈቀድለትም። እናም ሁሉም ገብተው የሚጸዳዱት መጸዳጃው እንደተከፈተ ነው። ጊዜው ይነጉዳል። ወራት እየተቆጠሩ ወደ ዓመት ተጠጉ። የሞቱት እየሞቱ የጠፉትም እየተመለሱ በየእስር ቤቶቹ ታጎሩ። በየከፍተኛው የተቋቋሙ እስር ቤቶች በወጣት ተጣበቡ። የያፓ መዋቅር ከሞላ ጎደል መፈራረሱን አረጋግጫለሁ አለ መንግሥት። የእውነትም ውጭውም ጸጥ ረጭ አለ። ቀስ በቀስ ለጥየቃ ከሚመጣው ቤተሰብ የመፈታት ዜናዎች መድረስ ጀመሩ። ብዙዎቹ እስረኞች የእህትና የወንድሞቻቸውን የዘመድና የጓደኞቻቸውን መፈታት ሰሙ። እነሱም የመፈታት ተስፋ በውስጣቸው ማንሰራራት ጀመረ። ፈቃደም የእስር ቤቱ ሕይወት ሰልችቶታል። እስር ቤት ውስጥ ከመቆየት መውጣት የተሻለ እንደሚሆንም ያውቃል። ግን አእምሮ በዚህ ተስፋ መደሰት አልቻለም። ሁል ጊዜም ይተክዛል። ወደኋላው መለስ ብሎ የሆነውን ሁሉ ያስባል። በትግል ያለፉትን አመታት ለትግሉ ሲሉ የተቀበሉትን ስቃይ የተከፈለውን የህይወት መስዋዕትነት እያንዳንዱን ሲተነትን ለሰዓታት በዝምታ ከራሱ ጋር ያወራል። እና መጨረሻው ምንድነው? ያለቁት አልቀው በአካልና በመንፈስ የተጎዱት ተጎድተው አጋጣሚ ያተረፋቸው ተርፈው መፈታት? ከዚያስ በቃ ህይወት ወደ ነበረበት መመለስ? ለሚደረድራቸው ጥያቄዎች መልስ የለውም። ግራ ይገባዋል። የተጠበቀው ቀርቶ ያልተጠበቀው እየሆነ በመመልከቱ ይገርመዋል። እሱ በፍጹም ይህንን አልጠበቀም። ትግሉ ቢራዘምም መስዋዕትነቱ ቢበዛም መጨረሻው ድል መሆኑን ተጠራጥሮ አያውቅም። አንዳንዴ በመጋዘን ውስጥ ቁጭ ብሎ ሲያስብ ይህን ጊዜ እኮ ትግሉ ቀጥሏል፣ እንደ ድሮ ጠንካራ ላይሆን ይችላል፣ ከመታሰር የተረፉት ጥቂቶችም ቢሆኑ ሁኔታው በቀላሉ ባይንቀሳቀስም የበለጠ ህቡእ መሆን ቢያስፈልግም ትግሉ ግን ይቀጥላል ይላል ለራሱ። አንዳንዴ ለብቻው ማሰቡ ሲያስጨንቀው ከሌሎች ጋር ማውራት ይፈልጋል። ሌሎቹ የሚሰማቸው ምን እንደሆነ ለማወቅ ይጓጓል። እናም በዚያ የመጋዘን ውስጥ የእግር ጉዞ ከአንዳንዶቹ ጋር ለመነጋገር ይሞክራል። ብዙዎቹ ሐሳባቸውን ለመግለጽ ድፍረት ሲያንሳቸው ከማየቱ በስተቀር ልክ እንደሱ እንደሚያስቡ መረዳት ችሏል። አንዳንዶች ደግሞ ሐሳቡ ራሱ ሲያስበረግጋቸውና ሁለተኛ እንዲህ አይነት ነገር እንኳንስ ማድረግ መስማት እንደማይፈልጉ ከማስጠንቀቂያ ጋር ነግረውታል። ከእንግዲህ የምንጠብቀው ከዚህ እስር ቤት የምንወጣበትንና የግል ሕይወታችንን የምናስተካክልበትን ጊዜ ብቻ ነው ያሉት ብዙዎች ናቸው። የአብዮቱ መክሸፍ ይቆጨዋል። ዓላማችንስ? እንዲቋቋም የምንፈልገው ሕዝባዊ መንግሥትስ? ሕይወታቸውንና አካላቸውን የከፈሉት ጓዶችስ? ራሱን እስኪያመው ድረስ ያስባል። ራሱን ቢያመውም ማሰቡንና መተከዙን አያቋርጥም። አንድ ቀን የመጋዘኑ በር ተከፈተና የእስር ቤቱ ኃላፊዎች ተከታትለው ገቡ። ሁሉም በያለበት ሆኖ አይኖቹን ወደ ገቡት ሰዎች ላከ። ጸጥ ብላችሁ አድምጡ አለ ከገቡት ሰዎች አንደኛው። ሁሉም ጆሮዎቹን አቀና። ሰውየው ስም መጥራት ጀመረ። ለምን እንደሆነ መገመት ከባድ አልነበረም። ሰሞኑን ስለመፈታት ይናፈስ የነበረው ወሬ እውነት ሊሆን መሆኑን አሰቡ። እንደጠበቁትም ስም ጥሪውን ሲያበቃ ስማቸው የተጠራው ሁሉ ለንቃት የተመደቡ መሆናቸውን ተናገረ። ከተጠሩት ሰዎች መሃል ያንዳንዶቹ ያልተጠበቀ ስለነበረ እስረኞቹ እርስ በርሳቸው ተያይተዋል። ያም ሆነ ይህ ስለተጠሩት ሰዎች መፈታት ደስታ ሆነ። ኃላፊዎቹ ከወጡ በኋላ ሁሉ የየስሜቱን መነጋገር ጀመረ። ፈቃደ ቀስ ብሎ ዳኙን ጠቀሰው። ከተጠሩት ሰዎች መሃል እንደ ዳኙ ያሉ ሰዎች መኖራቸው እስረኞቹን ከሚያነጋግሯቸው ነገሮች አንዱ ነው። እንኳን ደስ ያለህ አለው ፈቃደ ዳኙ አጠገብ መጥቶ ሲቀመጥ። ባይገርምህ ብዙም አልተሰማኝም። እንዴት ሊጠሩኝ እንደቻሉም ገርሞኛል። ብዙ የሚጠበቁ ሰዎች እያሉ እኛ መጠራታችን ይገርማል አለ ዳኙ ስሜቱን ገጽታው እያሳየ። እሱስ ትክክል ነህ። ብዙዎች መፈታታቸውን የሚጠብቁ አሉ። እድሉን እስካገኘህ ድረስ መፈታትህ ጥሩ ነው አለ ፈቃደ ራሱን በዳኙ ቦታ አድርጎ ለማሰብ እየሞከረ። እነ ዳኙ ሰሞኑን ከመጋዘን ውጭ መዋል ጀመሩ። እነሱ ውለው ሲመጡ ደግሞ ወሬ ይዘው ይመጣሉ። የእስር ቤቱ መንፈስ ቀለል እያለ ሄደ። የመፈታቱ ተራ እንደሚቀጥልና በሚቀጥለው ዙር ደግሞ እነማን እንደሚፈቱ መናፈስ ጀመረ። ዳኙ ወጥቶ በተመለሰ ቁጥር ያከተመውን ሁሉ ለፈቃደ ይነግረዋል። ይንግዜ ነበር ስለ ምስጢር የነገረው። ማንበብና መጻፍ ያለመቻሏን ግን የፓርቲ አባል መሆኗን ሲሰማ በመደነቅ ነው ለፈቃደ ያጫወተው። እነዳኙ ንቃታቸውን ወደ ማጠናቀቁ ሲደርሱ ቤታቸው ሄደው መመለስ ተፈቀደላቸውና ይህንኑ ለፈቃደ ነገረው። አንድ ነገር ልትቸገርልኝ ትችላለህ? አለው ፈቃደ። የምችለው ከሆነ አለ ዳኙ ሳያመነታ። ፈቃደ የስልክ ቁጥር፣ የሚፈልገውን ሰው ስምና የሚጠይቅለትን ጉዳይ ለዳኙ ሰጠው። ዳኙ ያመጣለት መልስ የበለጠ ተስፋ የሚያስቆርጥ ሆነበት። ከእስር ቤት ውጭ ያለው ሁኔታ ሁሉ ከግምቱ ጋር የማይሄድ መሆኑን ተረዳ ፈቃደ። ዳኙ አንተ ግን ስትወጣ ምን ታደርጋለህ? አለው ደግሞ ሲያስብ ቆይቶ። ምን አደርጋለሁ ፈቃደ? እንደማንኛውም ሰው ለመኖር ከመሞከር ያለፈ ምን ማድረግ እችላለሁ? አለው በጥያቄ አይነት። እንደገና በህቡ እንድትታገል የሚያስችልህ አጋጣሚ ቢፈጠር ማለቴ ነው አለ ፈቃደ። እውነቱን ለመናገር የማደርገው አይመስለኝም አለና እቅጩን ነገረው ዳኙ። በቃ ተው አለ ፈቃደ ተስፋ በመቁረጥ አይነት። ከዳኙ ጋር ስለዚህ ጉዳይ እንደገና አላነሱም። ከነዳኙም በኋላ ሌላ ቡድን ሲወጣም ከማንም ጋር አልተነጋገረም። ፈቃደ መፈታትንም ተመኝቶ አያውቅም። ውጪውን ሳያየው ጠልቶታል። እዚያ መጋዘን ውስጥ መኖሩም ሰልችቶታል። ቀሪዎቹ ወደ ከርቸሌ እንደሚወርዱ የሚናፈሰው ወሬ እውነት ሆኖ ወደዚያው ለመውረድ ቸኮለ። ወይዘሮ ስርጉት እንደተለመደው በጠዋት ነው የተነሱት። ከእንቅልፋቸው ሲነቁ ግን አስከፊ ክሸት ውስጥ ነበሩ። በእንቅልፋቸው ከልጆቻቸው ጋር ማደራቸው የተለመደ ቢሆንም የዛሬው ግን የተለየ ነበር። ሚሚ እንደተለመደው ተርባ ተንገላታ ደክማ አዩአት። ከዚያ ደግሞ ቃልአብ ከሩቅ ሆኖ ሲጠራት ወደሱ ስትሮጥ ስትወድቅ እንደገና ተነስታ ስትሮጥ ቃልአብ ወደሷ ሲሮጥ ሲገናኙና ሲተቃቀፉ እሳቸው እነሱ ጋር ለመድረስ ሲሮጡ መድረስ አቅቷቸው ሲጣሩ ቃልአብና ሚሚ ግን ዞር ብለውም ሳይመለከቷቸው ርቀው ሲሄዱ ሚሚ ቃልአብ እያሉ ሲጠሩ ነው ሮቤል የቀሰቀሳቸው። ላብ በላብ ሆነዋል። በጣም ጮሽ እኮ ማማ አላቸው ሮቤል። በእንቅልፍ ልባቸው መጣራታቸውን ቢለምደውም ያሁኑ ግን ለየት ብሎበታል። ካልጋቸው ወረዱና ተንጠራሩ። ቀን ማስበውን እኮ ነው የምቃዣው ሮቤል፣ ምንም አልሆንኩም አሉና ራሱን አሻሽተውት ወጡ። ሮቤልን ወደ ትምህርት ቤት ሸኝተው ወደ ተለመደ ስራቸው ገቡ። ቅዠታቸውን ግን ከሐሳባቸው ሊያወጡት አልቻሉም። ሚሚና ቃልአብ ተያይዘው መሄዳቸውን በሚሚ ሞት ስለተረጎሙት እንባቸውን ሊያቆሙት አልቻለም። ምን ነው የማልችለውን ነገር አሸከምከኝ? ሳለምንህ እነዚህን ልጆች ሰጠኸኝ። ይህም ሁሉ መከራ ብቻዬን እንድገፋ ፈረድክብኝ። ምን ነው አምላኬ፣ ምን ኃጢአት ሰርቼ ይሆን? ቤተሰቦቼን ምን አስቀይሜያቸው ረግመውኝ ይሆን? እያሉ እየተማረሩ እንባቸው ባገጫቸው ላይ እየተንቆረቆረ በሐሳባቸው የትየለሌ ተጉዘው ሄዱ። ገና ተጫውተው ያልጠገቡ ለጋ ሳሉ ነበር ከአገራቸው ወደ አዲስ አበባ የመጡት። የእናታቸው እህት ምን ነው እሷ እንኳ ከዚህ ቀጠር ብትወጣ ብለው አመጧቸው። የነበራቸው ሙያ ከእድሜያቸው የላቀ ስለነበር አይኑን ያልጣለባቸው ጎበዝ አልነበረም። አክስታቸውም ስጋት ገባቸው። የወጣቷን እጅ ለማን እንደሚሰጡ ግራ ግብት ሲላቸው ለባለቤታቸው አማከሯቸው። እኔ መቼም ከማስረሻ የሚስተካከል ያለ አይመስለኝም አሏቸው ባለቤታቸው። ሰውየው በሁለቱ ወጣቶች መሃል መፈቃቀድ መኖሩን ካጤኑ ሰንበት በማለታቸውና የማስረሻ ቆፍጣናነትም ስለሚያስደስታቸው ነበር ይሄን ያሉት። ባለቤታቸውም ተስማሙ። አንድ ቀን ከማስረሻ ጋር ተገናኝተው ጥቂት ሲጨዋወቱ ቆዩና አጋጣሚውን ተጠቅመው ይህችን ኮረዳ አንዱ ሳተና እንዳይቀድምህ ብለው ለወጣቱ ለማስረሻ መንገድ ከፈቱ። ብዙም ሳይቆይ ሁሉም ነገር ተከናወነና ስርጉትና ማስረሻ ባንድ ጣሪያ ስር ተጠጋገሉ። አቤት እንዴት አንቱ የተባለ ሰርግ ነበር! አክስቴንና ባለቤታቸውን መሬት ይቅለላቸው አሉ ወይዘሮ ስርጉት ሳያስቡት ትዝታቸው እንባቸውን አቋረጠው። የሰርጋቸውን ዘፈን ሳይቀር በዝነ ህሊናቸው ተሰማቸው። ዘመናይናት እሷ ጥልፍልፍ ጫማ አላት ሐር ነው ቀሚሷ እየተባለ የተዘፈነውና ሌሎችም አንተንም አፈሩ ይቅለልህ አሉ ባላቸውን እያሰቡ። አንተስ ስድለኛ ነህ ማስረሻ አሉ ደግሞ እሳቸው ያዩትን ሐዘን ሳያዩ በመሞታቸው በባለቤታቸው ቀንተውባቸው። ልጅህ እንደወጣች ስትቀር ሳያሳይህ የልጅህን አይሞቷ አሟሟት ሳያሰማህ የጠራህ አረ እግዚአብሔር የመረጠህ ሰው ነህ አሉ እንደገና እንባቸው በአይኖቻቸው ብልት ብሎ ከመቼው እንደገነፈለ ሳያውቁት ጉንጮቻቸውን እያቆራረጠ ወደ አንገታቸው ወረደ። ድንገት ሐሳባቸው ወደ ፍሬ ሕይወት ሲሄድባቸው አምላኬ ይቅር በለኝ አሉና እንባቸውን በነጠላቸው ጠራረጉ። ፀሐይዋ ጥርር ብላ ወጥታ ጊዜው መርፈዱን ትናገራለች። የያዙትን አስቀምጠው ሰዓት ለማየት ወደ ቤት ገቡ። ሰዓቱ አስደነገጣቸው። 4:30 ይላል። ሰዓቱን አላመኑትም። የበላይሁንን እናት ሰዓት ጠይቀው ሊያረጋግጡ ከቤት ሲወጡና ፍሬወት የውጭውን በር ከፍታ ስትገባ እኩል ሆነ። የፍሬወት እናት ራሳቸውን ተጠራጠሩት። ያመማቸው መሰላቸው። አይኖቻቸውን ጠራረጉ። ፍሬወት አንገታቸው ላይ ተጠምጥማ ሳመቻቸው። በደመ ነፍስ ሳሟት። እልል ብለው ጮሁ ሳያስቡት። የበላይሁን እናት እልልታቸውን ሰምተው ሲወጡ እሳቸውም በድንጋጤ እልልታውን ተቀበሏቸው። ፍሬወት ከእናቷ ወደ በላይሁን እናት ሄደች። ትንሽ እንደ መረጋጋት ሲሉ የበላይሁን እናት ከምን ጊዜው እንዳቀረቡት ሳያውቁ ቡናው መጫጫስ ጀመረ። ሕይወት ቀጠለ። በእያንዳንዳቸው ልብ ውስጥ ከባድ ሐዘን ቢኖርም ሁሉም ለመጫወት ሞከሩ። ፍሬወት ስለ ቃለ አብ መጠየቅ ቢያስፈራትም ጠየቀች። ደህና ነው አሏት ቀለል አድርገው። የአካባቢው ሰው እንኳን ደስ አላችሁ ለማለት ሲመላለስ ዋለ። እናቷ ቀኑን ሙሉ እንግዳ ሲያስተናግዱ ፍሬወትም ለሰላምታ ስትነሳና ስትቀመጥ ዋለች ድክም እስኪላት ድረስ። ሮቤል ከትምህርት ቤት ሲመጣ ፍሬወትን በማግኘቱ ድንጋጤና ደስታ እሱንም ፍዝዝ አደረጉት። ጥቂት እንደቆየ እናቱ ጠቀስ አደረጉና ወደ ጓዳ አስገቡት። ስለ ቃለ አብ መሞት እንዳትነግራት እሺ? ጠዋት ነው የምንነግራት አሉት። በሽታ አንገቱን ነቀነቀና ወደ ፍሬወት ተመለሰ። ምሽቱን ሁሉ ቤታቸው በሰው እንደሞላ አመሸ። የበላይሁን አባትም የደስታው ተካፋይ ሆነው አመሹ። ሁሉ ሰው ወትሮ የምታውቀው ሰው አልነበረም። ተለውጠዋል። ፍሬወት አንድ ሰው እንኳ ስለበላይሁን ያለ ማንሳቱ እንደገረማትና ግራ እንደገባት አመሸች። ሁሉም በጣም ደክሟቸው ስለነበረ እንቅልፍ ሳይፈልጉት ነው የመጣው። ማለዳው ላይ የቤቱ መዝጊያ አንድ ጊዜ ኳሲ የፍሬዮትና ተፈናጥረው ካልጋቸው ወረዱና ወደ ሳሎኑ ሄዱ። የበሩ መንኳኳት ተደገመ። ይህን ጊዜ ነው የማታ ምክክራቸውን ያስታወሱት። በሩን ከፈቱት። ዛሬስ እንቅልፍ ጣለሽ አሉ የበላይሁን እናት። ፍሬዮት ከእንቅልፏ ተቀሰቀሰች። ተነስታ ወደ ሳሎኑ ስትገባ ገና አይኖቿ አልተገለጡም። ቃላብ የሚል ስም ስትሰማ ነው ከእንቅልፏ አይነቃችው። እማ ቃላብ ሞተ? አይሆንም፣ አይደረግም አለች ደግሞ። ግን ሆኗል፣ ተደርጓል። ታናሽ ወንድሟ ቃላብም ሞቷል። ስሜቷን የሚገልጹ ቃላት ማግኘት በፍጹም አልቻለችም። ለቅሷ መራር ሆነ። ለሁለቱም አለቀሰች፣ ለበላይሁንና ለቃላብ። በለቅሷ ውስጥ የበላይሁንን ስም መጥራቷ ደግሞ ሌላ ነገር አመጣ። የበላይሁንን ሞት ማናቸውም አልሰሙም። ድብልቅልቅ ያለ ነገር ተፈጠረ። ቀስ ብለው እናቷ ጠየቋት። በላይሁን ሞቷል እንዴ? አሏት። አዎ፣ አልሰማችሁም እንዴ? ጥያቄያቸውን በጥያቄ መልሳላቸው እሪ አለች ፍሬወት። የበላይሁን እናት ወደቁ። እህቱ ኢየሩስን መያዝ አልተቻለም። አባትየው ሐዘናቸው የመረረ ቢሆንም ባለቤታቸውንና ልጃቸውን ለመርዳት ጥረት አደረጉ። የአካባቢው ሰው ግልብጥ ብሎ መጣ። አዲስ ለቅሶ፣ አዲስ ሐዘን። የበላይሁን ሞት የተሰወረው ከቤተሰቡ ብቻ እንጂ የአካባቢው ሰው በሹክሹክታ ሲነጋገርበት ቆይቷል። ቤታቸውን የሐዘን ጥላ ወረሰው። የበላይሁን እናት መጽናናት አቃታቸው። ኢየሩስ በአንድ ጊዜ የበለጠ ተጎሳቆለችና ሌላ ሰው መሰለች። ፍሬወት እያደር ጥንካሬዋ ሁሉ የሚሸሻት መሰለች። ለምን እንደዛ ስደበደብ አልሞትኩም? ለምን እነሱስ አልገደሉኝም? ፈሪና ራስ ወዳድ በመሆኔ በመሥዋዕትነትን በመሸሼ ራሷን ወቅሳ ማብቃት አቃታት። ራሷን እየወቀሰች አለቀሰች። መኖሯን እየጠላች አነባች። ራሷ የሚፈነዳ መሰላት። እስረኞቹ ወደ ከርቸሌ እንደሚወሰዱ ወሬው መናፈስ ከጀመረ ሰነበተ። የመጋዘኑ በር በተከፈተ ቁጥር እንደ በፊቱ የሚመጣውን አዲስ እስረኛ ለማየት ሳይሆን ወደ ከርቸሌ ለመሄድ ዕቃዎቻችሁን አዘጋጁ የሚል ትዕዛዝ ለመስማት ጆሮቻቸውን ያቀናሉ። እያንዳንዱ ቀን መሰላቸትን አዝሎ ይመጣል። እስረኞቹ በቡድን በቡድን ሆነው ቼዝ፣ ካርታ፣ ሞኖፖሊ ይጫወታሉ ወይ ያወራሉ ጊዜያቸውን ለማሳለፍ። በረጅሙ መጋዘን ውስጥ ከወዲያ ወዲህ በመመላለስ የሚታወቁም ብዙ ናቸው። ፈቃደ ሰሞኑን በጣም የተለየ ባህሪ አምጥቷል። በቅርቡ ያሉት እስረኞች ወትሮም ቁጥነቱን የሚያውቁት ቢሆንም ተለይቶባቸዋል። አንዳንዴ የጀመረውን ጨዋታ ሳይታሰብ ይተወውና ተነስቶ የመጋዘን ውስጥ ጉዞውን ይጀምራል። ከጀመረ ደግሞ አያቋርጥም። አንዳንዴ ምሳውንም ላይበላ ይችላል። አረ ነዳጅ እንዳያልቅብህ ይሉታል ጓደኞቹ። በመጋዘን ውስጥ ጉዞው የማያስበው ነገር የለውም። የትግሉን እንዲህ ባጭር ጊዜ ውስጥ እንዳልነበረ መሆንና የኢሃፓን መበታተን ሲያስበው ግንባሩ ላይ ቁጥር ፈታ የሚለው የደም ስሩ ይተረተራል፣ እልህ ይዘዋል። የኢህአፓ መዋቅር እንዲህ አንድ አመት ባልሞላ ጊዜ ውስጥ ቀርቶ በአመታት ይበተናል ብሎ አላሰበም ነበር። ከጥይት ጋር ፊት ለፊት ይፋጠጥ የነበረ ሞራልና ወኔ እንዲህ ባጭር ጊዜ ይሟሽሻል ብሎ ገምቶ አያውቅም ነበር። በመጋዘን ውስጥ ከወዲያ ወዲህ እየተመላለሰ አብረውት የነበሩትን ጓደኞቹን አንድ ባንድ ያስታውሳቸዋል። እያንዳንዳቸውን እያስታወሰ ዛሬ የት ይሆን ይላል። አንዳንዴ ደግሞ ቢመጡስ ይላል። ድንገት እሱ ወዳለበት እስር ቤት ቢመጡና ቢጠቁሙበት ሊከተል የሚችለውን እያሰበ ቢሆንም ይልና ለራሱ ይነግራል። ቢሆንም ሲመጡ የሚሆነውን እጠብቃለሁ እንጂ በፍጹም አልናገርም ይላል። ደግሞም ከዚህ በኋላ የመምጣታቸው ነገር የሚታሰብ አይደለም። ድንገት ደግሞ ፍሬህይወትን ያስባታል። አንዳንዴ ወደዚያ ወደሚጠላው የምርመራ ክፍል እንዲጠራ የሚመኝባቸው ጊዜያት እንደነበሩ አስታወሰና ፈገግ አለ። እንዲጠራ የሚፈልገው ግን ድንገት ፍሬህይወትም ተጠርታ ሊያያት እንዲችል ነው። አንድ ቀን ካያት ለብዙ ቀናት በአእምሮ ውስጥ ትሰነብታለች። አሁን ግን ያም እድል የለም። እሷ ከዚህ ግቢ ተገላግላለች። ግን ውጪው ምን ይመስል ይሆን? መንገዱን የሚያጣብቡት ወጣቶች የት ይሆኑ? አሁን ከየከፍተኛ እስር ቤት የሚፈቱት ወጣቶች ምን እያደረጉ ይሆን? የማያነሳው ጥያቄ የለውም ፈቃደ። ከመጋዘን ውስጥ ጉዞው አረፍ ሲል አንዳንዴ ከዘውዱ ጋር መጫወት ይወዳል። ዘውዱ ፈቃደ ከሚያከብራቸው ሰዎች አንዱ ነው። እርጋታውና ደግነቱ፣ አእምሮውና አንደበቱ፣ ትህትናውና ለጋስነቱ ይገርመዋል። ዘውዱ ወደ ኋላ በመምጣቱ ገና ከጉዳቱ በሚገባ አላገገመም። ብዙዎች ከተሻላቸው በኋላ በመምጣቱ ግን በርካታ ተንከባካቢዎች አሉት። በአጭር ጊዜ ውስጥ የብዙዎቹን እስረኞች ቀልብ በመሳቡ ብዙዎቹ በእሱ ዙሪያ ተሰባስበው መጫወት ይወዳሉ። ዘውዱ ተንቀሳቃሽ መጽሐፍ ነው ይሉታል። የሚሰነዝራቸው ሐሳቦችና የሚሰጣቸው መልሶች ሁሉ ተራ አይደሉም። አንዳንዶቹን ምንጭ ጠቅሶ ነው የሚነግራቸው። ፈቃደ ብዙውን ጊዜ ከዘውዱ ጋር ብቻቸውን ቢያወሩ ደስ ይለዋል። እናም ዘውዱ ብቻውን ሲሆን ነው አብሮት የሚሆነው። ሌሎች ጨዋታቸውን መቀላቀል ሲጀምሩ እሱ ይነሳና ወደ ቦታው ይሄዳል፣ አሊያም የመጋዘን ውስጥ ጉዞውን ይጀምራል። ሳምንታት ባለፉ ቁጥር የፈቃደ መነጫነጭ እየበዛ መጣ፣ ጓደኞቹ እስኪያውቁበትና እስኪታዘቡት ድረስ። በቅርብ የሚያውቁት የመነጫነጩ ምክንያት ምን እንደሆነ ቢያውቁሎትም ሌሎቹ ግን ግራ ይገባቸዋል። በመጋዘን ውስጥ ጉዟቸው ድንገት ሲተላለፉ ለማንም ደንታ የሌለው መሆኑ ያናድዳቸዋል። በትንሽ ነገር ሲነጫነጭ ያስጠላቸዋል። እሱ ግን ለየትኛውም ቢሆን ግድ የለውም። አንድ ቀን ከምግብ አመላላሾች አንዱ ፈቃደን ጠራውና ያመጣለትን ነገር ሰጠው። ማን የመጣው? አለና ጠየቀ ፈቃደ። ከዚህ የተፈቱ ልጆች ናቸው አለ ምግብ አመላላሹ። እነማን? እንደገና ጠየቀ ፈቃደ። ስማቸውን አላቀውም። እንዴት? አለና ጮኸበት ፈቃደ። ጠይቄ እመጣለሁ አለና ፈጥኖ ወጣ ምግብ አመላላሹ። ፈቃደ ቁጡ ቢሆንም ለሰው አዛኝና አሳቢ በመሆኑ ጩኸቱን አይቆጥሩበትም። የልጁን መመለስ እየጠበቀ ሰጥቶት የሄደውን ዕቃ ተመለከተው። ሁለት ፓኮ ሲጋራ፣ ማስቲካዎችና ካልሲዎች ናቸው። ሲጋራውን አነሳና ገልበጥ ገልበጥ አድርጎ ተመለከተው። ፍሬህይወትና ምስጢር የሚል በፓኮ ላይ ተጽፎበታል። ፈቃደ እየተንደረደረ ወደ በሩ ሄደ፣ ምግብ አመላላሹን ሊፈልግ። ድንጋጤው ለራሱም ገረመው። ምግብ አመላላሹ ራሱን አሸት አሸት እያደረገ መጣና ሄደዋል አለው ለፈቃደ። ሽት አለ ፈቃደ ሳይስበው። በጣም ይቅርታ አለው ደግሞ ልጁን ተመልሶ ሲመጣ። ልጁ የታዘበው መሰለው። ሰሞኑን ፍቅረኛው መጣ ጠየቀችው። ምን ሲሰማት መጣ እንደምትጠይቀው ግራ ይገባዋል። የመጣችባቸውን ጊዜያት ማስታወስ ሞከረ። በጣት የሚቆጠሩ ናቸው። ለረጅም ጊዜ ጠፍታ ትቆይና አንድ ቀን ደግሞ ገንዘብና አንዳንድ ነገሮች ይዛለት ብቅ ትላለች። ለፖለቲካ ያለውን ስሜት ባትወድለትም እሱን ግን እንደምትወደው ያውቃል። ብታፈቅረውም አብረው መቀጠል እንደማይችሉ ወስኗል። እናም አልፎ አልፎም ቢሆን መጣ መጠየቋ ብዙም ስሜት አልሰጠውም። ያመጣችለትን የተለያዩ ስጦታዎች በመጣሽ ቁጥር የምትሰጠውን ገንዘብ ከምንም አልቆጠራቸውም። ፍሬዮትና ሚስትረ ያመጡለት ካልሲዎች ከዚያ በላይ ሆኑበት። ጠቅላላ ፕሮግራማችን በዚሁ ይተናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።